የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ይያልን የተለመደውን የዘወትር ያክብሮት ሰላምታችንን ያስቀደም የዛሬ የህዳር 23 ቀን 2011 ዓመተ ምህረት ወይንም የዲሰምበር 2 2018 ቅንብራችንን ይዘን ቀርበናል። በቅድሚያ እንደተለመደው በየ15 ቀኑ የተስጋጀ የሚቀርበው ከታሪክ ማህደር ይቀርባል። ከዚያም ለከምሽቱ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመቀጠልም የስልክ መስመሩ ከፈቀደልን ከባህር ዳር ሰፊ የጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ተታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ዝግጅት እተጌ ጣይቱ ቡጡል በዘመናዊት ኢትዮጵያ የአገር ግንባታ ሂደት የተጫወቱት ሚና በሚል አርዕስት የተዘጋጀ ክፍል 6 ጽሑፍ ይዘንላችሁ ቀርበናል። እተጌ ጣይቱ ቡጡል በዘመናዊት ኢትዮጵያ የአገር ግንባታ ሂደት የተጫወቱት ሚና ክፍል 6 ጣይቱ በመንፈሳዊ ህይወት። ጣይቱ በመንፈሳዊ ህይወት ረገድ በዛን ዘመን በሴቶች በኩል ብዙም ተሳትፎ የማይደረግበትን የኢትዮጵያን ጥንታዊ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት ጠንቅቀው የተማሩ ነበሩ። ተዚህም አልፈው የእንጦጦ ማርያምን ቤተክርስቲያን ያሰሩ ናቸው። የቤተክርስቲያኑ ግንባታ 3 ዓመት ያህል ፈጅቷል። ገንቢዎቹ ወይም አናጢዎቹ የመጡት ተጎንደር ሲሆን ብዛታቸውም 5000 እንደነበር ይታወቃል። የእንጦጦ ማርያም ቤተክርስቲያን ስራዋ ተጠናቆ ሲመረቅ በጣይቱ ሙሉ ኃላፊነት በተዘጋጀው የመርቃ ስነ ስርዓት 20000 በላይ ሰው መስተናገዱንና ለዛም ድግስ 5395 ከብትና በግ መታረዱን መንግስቴ ደስታ በጻፉት መጽሐፍ ያስረዳሉ። እተጌ ጣይቱ በመንፈሳዊ ህይወት ረገድም ተከናወኗቸውና ጉልህ አስተዋጽኦ አድርገዋል ተሚባሉላቸው ተግባሮቻቸው አንዱ ግብጾች በኃይል ነጥቀው ያዙትን በኢየሩሳሌም የኢትዮጵያ ገዳም የሆነውን የደር ሱልጣንን ገዳም በ1898 ዓመተ ምህረት አስፈላጊውን ህጋዊ እርምጃ በማስወሰድ ገዳሙ ለኢትዮጵያውያን መነኮሳት እንደ ጥንት ባህሉ መገልገያ እንዲሆን ያደረጉት ጥረትና ያስገኙት ውጤት ነው። ጣይቱ ገዳሙን በፍርድ ተግብጾች ተተረከቡ በኋላ የመነኮሳቱን መኖሪያዎች አሳደሱ፣ የፈራረሰውንም አሰሩ። ለዚህም ማስተዋሻ ይሆን ዘንድ ስማቸውን በእብነ በረድ ሰሌዳና በወርቅ ቀለም አጽፈው በመንግስታቸው ማህተም አትመው በስፍራው በትዩ ቦታ እንዲሰቀል አድርገዋል። ቃሉም ወደ አማርኛ ተተረጎመ ግዕዙ እንዲህ ይላል። ይህ የደር ሱልጣን በር የተከፈተው የእግዚአብሔር ወዳጅ በሆኑት በዳግማዊ አጼ ምኒልክ ዘመነ መንግስትና የኢትዮጵያ ብርሃን በሆኑት እንደ እለኒ ንግስት በሚቆጠሩት በንግስታችን በእተጌ ጣይቱ ዘመንና በኦስማንያ ንጉስ በሆኑት በሱልጣን አብዱል ሐሚድ ጊዜ ነው። እንደ ዛሬ ሁሉ በዛን ጊዜም ማለት በ1895 ዓመተ ምህረት ላይ በኢየሩሳሌም የሚኖሩት መነኮሳት ዘርን መነሻና መደረሻ ባደረገ እርስ በርሳቸው መጣላታቸውን እና ቀጥሎም ፊት ያዟዟረው መሆኑን የሰሙት እተጌ ጣይቱ የሚከተለውን ደብዳቤ በመጽሐፍ ቀሳውሱ ልዩነታቸውን ወደ ጎን ትተው ለአገሪቱ እና ለሕዝቡ እንዲሁም ለዓለም ሰላም ተክተው እንዲጸልዩ አሳስበዋል። የጣይቱ ደብዳቤ ሙሉ ቃልም እንዲህ ይላል። የተላከ ተእተጌ ጣይቱ ብርሃነ ዘኢትዮጵያ ይድረስ ተማህበረ ዴር ሱልጣን ወደብረ ገነት ዘኢየሩሳሌም እንዴት ሰንብታችኋል? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ ብትስማሙ እርስ በርሳችሁ ብትፋቀሩ አንድነታችሁን ብታጸኑ ይሻላል እንጂ ትግሬ የብቻ ነው፣ ሸዋ የብቻ ነው፣ በጌ ምድር የብቻ ነው፣ ጎጃም የብቻ ነው እያላችሁ ጎሳ እየለያችሁ ብትጣሉ ምን ተረባላችሁ? እኛስ በኢየሩሳሌም ነገር ይህንን ያህል መድከማችን ያን ያህል ብር ባንክ አግብተን የዛን ወለድ ተቤቱ የሚገባውን ኪራይ እንዳትቸገሩ የሰው ፊት እንዳታዩ ያን እየበላችሁ ለእኛም የጌታችን ደም ተፈሰሰበት ላይ የዳዊት እንድትደግሙልን እንድታዝኑልንና እናንተም አንድነታችሁ እንዲጸና ብለን ነው እንጂ ገንዘብ ተርፎን በሀገራችን በኢትዮጵያ የምንሰጠው ሰው አጥተን አይደለም። አሁንም ስለ እግዚአብሔር ብላችሁ እናንተም እርስ በራሳችሁ ተፋቀሩ፣ ለእኛም ዳዊት ድገሙልን። ሰኔ 29 ቀን 1900 ዓመተ ምህረት አዲስ አበባ ተጻፈ። ጣይቱ ምጡል እና ያድዋ ጦርነት ተሰበብ እስተውጤቱ ያድዋ ጦርነት መሰረታዊ መነሻ ምክንያቱ የጣሊያን ቅኝ ገዢ ኃይል ኢትዮጵያን በንቀት ግዛቱ ቁጥጥር ስር በማዋል የሀገሪቱን የተፈጥሮ ሀብት ለመዝረፍ፣ የህዝቡን ጉልበት ለመበዝበዝ፣ ባህሉን ለማጥፋት፣ ሃይማኖቱን ለማስለወጥ፣ በአጠቃላይ የእሱነት መታወቂያውን በቅኝ ገዢ ኃይል ማንነት ለመተካት ነበር። ይህንንም ሀቅ ያኔው የዓለም የፖለቲካ ተጨባጭ ሁኔታ ከማሳየቱም በላይ የአፍሪቃና የእስያ ሀገሮች ተወላጆች በሚኖሩበት ሕይወት እንደነበር በታሪክ ይታወቃል። የአድዋ ጦርነት ተመደረጉ ተሰባት ዓመታት በፊት በ1880 ዓ ም ላይ አጼ ዮሐንስ የደርቡሾችን መስፋፋት ለመክታት ወደ መተማ ተዋጊ ሰራዊታቸውን አዝምተው ነበር። ሆኖም በጦርነቱ ሕይወታቸው አለፈ። የአጼ ዮሐንስ አራተኛ ሕይወት ማለፉ እንደ ተሰማ ይህን ዐይነቱን አጋጣሚ ከ1867 ዓ ም እንደ ኤሮፓ አቆጣጠር 1875 ጀምሮ ምጽዋ ላይ መሽጎ ያደባ ለነበረው ጣሊያን ታላቅ የምስራች ሆነለት። በተፈጠረው የሥልጣን ክፍተት ተጠቅሞም ተበረሃማው አካባቢ ወጥቶ ያላንዳች ተከላካይ ደጋማውን የባሕረ ነጋሽን ምድር በ1880 ዓ ም ላይ የቅኝ ግዛቱ አደረገ። ስለዚህ ተዛ ጊዜ ወይም ወቅት አንስቶ ጣሊያን ኢትዮጵያን ጠቅልሎ የቅኝ ግዛቱ ለማድረግ ጦርነት የሚከፍትበትን ጊዜና አመቺ አጋጣሚዎች ይጠብቅ እንደነበር ግልጽ ሆነ። በዚህም ምክንያት ጦርነቱ የቦታ ጊዜና የሁኔታዎች ልዩነት ታልሆነ በቀር የማይቀር እንደነበር የሚያጠራጥር አልሆነም። በዚህም ምክንያት የአድዋ ጦርነት ለቅኝ ግዛት በቆመው ጣሊያንና ለቅኝ ተገዥነት አልንበረከክም ባለው በኢትዮጵያ ሕዝብ መካከል የተደረገ የነጻነትና የማንነት ተጋድሎ ጦርነት ነው። የአድዋ ጦርነት ተላይ በተጠቀሱት ምክንያቶች የማይቀር እንደነበር ቢታወቅም እርሱ ተላይ ሆኖ ተታች ውሃ የምትጣጣውን አህያ አደፈረሽብኝ እንዳለው ጅብ ጣሊያንም ጦርነቱን ለመክፈት የዚህ አይነቱን ሰበብ ይፈልግ ጀመር። ለዚህ ደግሞ የውጫሌ ውል አንቀጽ 17 የውሉ ተዋዋይ አንቶኔሊ ሆን ብሎ ባስገባው የጣሊያንኛው ትርጉም ተማርኛው መለየት ያስከተለው ውዝግብ ሆኖ ቀረበ። በትርጉም ልዩነት ምክንያት የተነሳው ውዝግብም ለአድዋ ጦርነት ሰበብ ሆነ። በውጫሌ ውል የአማርኛው ቅጂ አንቀጽ 17 የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በጣሊያን መንግሥት አጋዥነት መላላክ ይቻላቸዋል ይላል። ይህን አንቀጽ ጣሊያንኛው ዲፕሎማት እና ተደራዳሪ አንቶኔሊ በጣሊያንኛው የሚከተለውን ትርጉም እንዲኖረው አድርጎ አስፍሮት ነበር። የኢትዮጵያ መንግሥት ተውጭ ሀገር መንግሥታት ጋር የሚያደርገውን ግንኙነት በጣሊያን መንግሥት አማካይነት ማድረግ ይገባዋል ይላል። በሁለቱ ማለትም በአማርኛና በጣሊያንኛው ትርጉም መካከል ያለው ልዩነት የአማርኛው የኢትዮጵያ መንግሥት ተውጭ ሀገር መንግሥታት ጋር ለሚያደርገው ግንኙነት ቢፈልግ በጣሊያን ባይፈልግ ባሻውና ባመነበት በኩል ተውጭ መንግሥታት ጋር መገናኘት እንደሚችል ይገልጻል። በጣሊያን በኩል ማድረግ ተፈለገም መብቱ እንደሆነ የሚያረጋግጥ ለሚመሰረተው ግንኙነት ወሳኙ የኢትዮጵያ መንግሥት እንጂ ጣሊያን አለመሆኑን ያስረዳል። በተቃራኒው የጣሊያንኛው ትርጉም የኢትዮጵያ መንግሥት ተውጭ መንግሥታት ጋር የሚያደርገው ማናቸውም አይነት ግንኙነት በግድ በጣሊያን መንግሥት በኩል ማለፍ እንዳለበት የአስገዳጅነት ባሕሪ የያዘ ነው። የአማርኛው የበጎ ፈቃድን የግል ውሳኔን ሲያመለክት፣ ጣሊያንኛው ግዴታን ያመለክታል። ይህ ደግሞ በቀጥተኛ ትርጉሙ ኢትዮጵያ የጣሊያን ቅኝ ተገዢ መሆኗን ያሳያል። ይህም ሆን ተብሎ በአንቶኔሊ የተሰነቀረ የትርጉም መጣረዝ የፈጠረው መጻጻፍና ያስከተለው ውዝግብ ለአድዋ ጦርነት አቀጣጣይ ምክንያት ሆነ። በትርጉሙ መቃረን የተነሳ ምኒልክ ለጣሊያን መንግስት በአማርኛው ባለው መልኩ ጣሊያንኛውን እንዲያስተካክል ደጋግመው ቢወተውቱ አውቆ የተኛን ቢጠሩት አቤት ኃይልም እንደሚባለው በጣሊያን በኩል ቀና መልስ ማግኘት አልቻሉም። ስለሆነም ጦርነት ተመክፈት ይሻላል ብለው ባመኑበት የሰላም መንገድ በወቅቱ ኃያላን ለነበሩ የአውሮፓ መንግስታትም ይህንን ጉዳይ እንዲያውቁት አደረጉ። በዚህ ግፊት የተነሳ ቀደም ሲል ውሉን የተዋዋለው አንቶኔሊ ወደ አዲስ አበባ ሄዶ ምኒልክን እንዲያግባባ በጣሊያኖች ይላካል። አንቶኔሊ አዲስ አበባ ገብቶ ውሉን በተገቢው መንገድ ተማስተካከል ይልቅ የነጮች የበላይነት በወጠረው ስሜት ተነሳስቶ ለምኒልክ ጣሊያን 17ኛው አንቀጽ ተሳስቷል ወይም ተበላሽቷል የሚባለውን ነገር አትቀበልም። በዚህ ጉዳይ ማንም ኃያል መንግስት ጣሊያንን ሊያስገድዳት አይችልም። ጣሊያን ክብሯን የምትጠብቅ ታላቅ መንግስት ናት በማለት ውሉን ማስተካከል እንደማይቻል ዛቻ በተመለላበት አቋም ይገልጻል። ይህ አንቶኔሊ በእብሪት የተመላ አነጋገር ህሊናቸውን የቆረቆረው ተጌጣይቱ ኢትዮጵያዊ ጨዋነት ታርቆ ተመልካችነት ጋር በተላበሰ አንደበት ለአንቶኔሊ እንዲህ በማለት መለሱለት። ያ አንቀጽ የሚለውን ነገር እኛም ለሃያላን መንግስታት አሳውቀናል። በአማርኛ ቋንቋ የተጻፈው ምን እንደሚል ነግረናል። እንደናንተ ሁሉ እኛም ክብራችንን እንጠብቃለን። እናንተ የምትመኙት ኢትዮጵያ በእናንተ ስልጣን ስር እንድትሆን ነው። ይህ በፍጹም የማይታሰብ ነው ብለው እቅጩን ይነግሩታል። ይህ የጣይቱ መልስ የሚያመለክተው ነገር ቢኖር አንቀጽ 17 ያዘለውን ተንኮል ቀድመው ተተረዱት ሰዎች መካከል ግንባር ቀደም እተጌ መሆናቸውን ነው። አንቶኔሊ በተለያዩ የማጭበርበሪያ መንገዶች ተጠቅሞ የአንቀጽ 17ን ትርጓሜ እርሱ በፈለገው መልኩ ማድረግ እንዳልሆነለት ሲረዳ የጣሊያን መንግስት ፍላጎቱን በጦር ኃይል እንዲያሳካ ከፍተኛ ንቀት በተላበሰ አነጋገር ዛተ። በአንቶኔሊ ንቀት እና ዛቻ የተገረሙት ተጌጣይቱ ብጡል እጅግ ከፍተኛ በሆነ የሀገር ፍቅርና የነጻነት ወኔ እንዲሁም የኢትዮጵያን ነጻነት ለመጠበቅ የሚመጣውን ሁሉ በቁርጠኝነት ለመጋፈጥ እርግጠኛ በሆነ አነጋገር ሂድ ጦርነቱን የዛሬ ሳምንት አድርገው እኛም የመጣውን እናሳየዋለን። እግሩን ለጠጠር ደረቱን ለጦር ሰጥቶ አገሩን የማያድን ሰው በዚህ የሌለ አይምሰልህ። የገዛ ደሙን ገብሮ ለገዛ አገሩ መሞት ጌጥ ነው እንጂ ሞት አይደለም። አሁንም ሂድ አይምሽብህ። የፎከርክበትን በፈቀድክ ጊዜ አድርገው እኛም እዚህ እንቆያለን በማለት እርሳቸው ምቅጩን ነግረው አሰናበቱት። ይህ ሁኔታ ጦርነት የማይቀር መሆኑን በማያሻማ መንገድ ለምኒልክ ግልጽ ያደረገላቸው በመሆኑ መኳንንቶቻቸውን ሰብስበው ምን ማድረግ እንዳለባቸው ምክር ያዙ። በምክሩም የተለያዩ ሐሳቦች ቀርበው ሲብላሉ ጣይቱ የሚከተለውን ሐሳብ ሰጡ። እኔ ሴት ነኝ፣ ጦርነት አልወድም። ሆኖም ይህንን ኢትዮጵያን የጣሊያን ጥገኛ የሚያደርግ ውል ተመቀበል ጦርነትን እመርጣለሁ በማለት በመኳንንቱ መካከል ተፈጥሮ የነበረውን የሐሳብ መዋዠቅ በአንድ እንዲቆም፣ ለማይቀር ጦርነት አስፈላጊው ዝግጅት እንዲደረግ ለተደረሰበት ውሳኔ አሰባሳቢና ማሰሪያ ቃል ሆነ። በዚህም የተነሳ ሁሉም ለጦርነቱ ዝግጅት ፊቱን አዞረ። ጣሊያንም እንደፎከረው የኢትዮጵያን የመረብ ወንዝ ድንበር በመሻገር ኢስታንባል አገር ድረስ ዘለቀ። ዳግማዊ አጼ ምኒልክ ይህንን የጣሊያኖችን ተንኮል ሲሰሙም مسكرم سبات كان عشرة سمت ما توسمانه سمت عم تمرد يمي كتلون يكت تواج أوجو إجزاب هير بشرنتو إسكاهن ثلاث أطفتو أجر أطفتو أنوري يعني يم بإجزاب هير شرنة جزاو إنجليه بموت موت يهولم نونا لاني موت على السفر دمو إجزاب هير أسافرون ياوكم وده في تم يسافرون يالبيج هل ترترم አሁንም አገር የሚያጠፋ ኃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን ባህር አልፎ መጥቷል እኔም ያገሩን ከብት ማለቅ የሰውን ድካም አይቼ እስታሁን ዝም ብለው ደግሞ ያለፈ እንደ ፈልፈል መሬት ይቆፍር ጀመር አሁን ግን በእግዚአብሔር ረዳትነት አገሬን አሳልፈ ያልሰጠው ያገሬ ሰው ታሁን ቀደም የበደልሁህ አይመስልኝም أنت مستهون على سكيم كنيم. قلبتي الله بقلبته. أردني. قلبتي لله للجه لمسته. لا هي ما نوته ستل. بهذا نهردني. وصلته هيك الرهجن ولا تطلعني الله. هل توهم؟ ما رأمن؟ لزجه أم ملاج يلنيم. زمان شايم. بتكم تناو. يشوا سو است. تكم تقولي تدرس. ورئلو كتخ لانيه. በዋጁ መሰረት ሁሉም በየአካባቢው ዝግጅቱን አጠናቆ ከተተ ተገጣይቱም 3000 ገረኛና 6000 ፈረሰኛ ጦር አስከትለው ዘመቱ ያድዋ ጦርነት ማሟሻ የሆነው ጦርነት የተጀመረው ህዳር 28 ቀን 1888 ዓመተ ምህረት አምባላጌ ላይ ነበር በዚህ ጦርነት በፊታውራሪ ገበየሁ አዝማሽነት የተመረው የምኒልክ ሰራዊት የድሉ ባለቤት ሆነ ይህድል ለቀጣዮቹ የመቀሌውና ያድዋው ጦርነቶች ለኢትዮጵያ ሰራዊት የሞራልና ያሸናፊነት ስነልቦናን ያቀዳጀ በመሆኑ ለተከታዮቹ ወሳኝ ጦርነቶች በኢትዮጵያን ድል አድራጊነት መደምደም ያበረከተው ሁለንተናዊ ድርሻ እጅግ የላቀ ነው። የጣይቱ የጦር መላ አዋቂነት የተረጋገጠው በዚህ የድል መንፈስ ላይ ሆኖ ታህሳስ 29 ቀን 1888 ዓ.ም መቀሌ ላይ መሽጎ ተነበረው የጠላት ጦር ጋር ተጋጥሞ ዳግም ድል ለማድረግ ለተንቀሳቀሰው የኢትዮጵያ ጦር የቀየሱት የውጊያ ስልት ነው። መቀሌ ላይ ከፍተኛ ምሽግ ገንብቶ እና አንገቱን ቀብሮ በመሳሪያ ኃይል የበላይነት የሚዋጋውን የጠላትን ጦር ለመገፍተር የተደረገው የሞት ሽረት ግብግብ በቀላሉ ለድል የሚያበቃ አልነበረም። ባንሳሩ ደግሞ የጣሊያኖች የመከላከል ውጊያ ወገን ጦር ላይ ከፍተኛ ጉዳትን አስከተለ። ይህንን የተመለከቱት ጣይቱ የሟቹንና የቁስለኛውን ቁጥር በመቀነስ ለድል የሚያበቃና በኢትዮጵያንም ቀደም ብሎ በስፋት የማይታወቅ አዲስ አይነት ውጊያ ሐሳብ አፈለቁ። ሐሳቡም ያለ ጠባቂ ያለውንና የጣሊያን ጦር መገለ ያ የሆነውን ውሃ ማያዝና ጠላትን በውሃጥም በመቅጣት እጁን ለማሰጠት መሞከር ነው። ይህንን የተገን አዲስ የጦርነት ሐሳብ ጸሐፊ ተዛዝ ገብረስላሴ በመጥቀስ አምባሳደር መንግስቴ ደስታ የሚከተለውን አብራርተዋል። የተገጣይቱ ተድንኳናቸው ብቅ ብለው ግምጃውን አጥር አስገልጠው ሲመለከቱ አዛዥ ዘማኑኤል አጠገባቸው ቆሞ ነበርና ወደር ስዋይናቸውና ዘውር አድርገው ተናገሩ። አንተ ሂድና ውሃውን ለማያዝ ይመች እንደሆነ ስፍራውን ሰልለው ለሊቀ መኳሳባተም አማክረው ብለው አዘዙ። ሊቀ መኳሳባተም ስፍራው ጎድጓዳ ነው፣ ለጣሊያኖችም ቅርባቸው ነው። የውሃውና የምሽጉ ርቀት 150 ክንድ ይሆናል። ነገር ግን እኔ በመድፍ በሩን ተጠብቀዋለሁ። ዘበኛውም ላይን ሲዝ ገብቶ ተወንዙ ይተኛል ሲል መለሰ። ይህም ነገር በተገይ ዘንድ የተወደደ ሆነ። እተገይው አሁን ለማያዝ እንደሚቻል ተልቀ መኳሳባተ እንዳረጋገጡ አጼ ምኒልክ ጉዳዩን አውቀው ፈቃዳቸው ይሆን ዘንድ ጥያቄውን አቀረቡ። ምኒልክም ጥያቄውን በመቀበል ውሃው እንዲያዝ ፈቃዳቸውን ገለጹ። የምኒልክን ይሁንታ ጣይቱ እንዳረጋገጡ ለሰራዊታቸው የሚከተለው ትዛዝ ሰጡ። እናንተ ተጉድባ ገብተን ታልተዋጋን እያላችሁ ስትመኙ ነበር። ነገር ግን ለብዙ ሰራዊት ጥቂት ስፍራ አይበቃምና ተጣሊያን ነፍት ይልቅ እናንተ እርስ በርሳችሁ ትተላላቃላችሁ። ስለዚህ ተውሃው ሄዳችሁ ጣሊያኖች ውሃ እንዳይቀዱ ጠብቁ። ተጉድጓድ ሄደን እንዋጋለን ያላችሁ ተሜዳ ላይ ሞት እንዳትፈሩ ተስፋ አለኝ። በዚህ ጦርነት ተዋግቶ በሕይወት ያለውን ሸልመዋለሁ፣ የሞተውንም ተስካሩን አወጣለሁ፣ ልጁን አሳድጋለሁ። እግዚአብሔር ተናንተ ጋር ይሁን ብለው ተውሃው የጣሊያን ሰራዊት እንዳይቀዳ እናታዊ ርህራሄ በተላበሰ የአገር አንድነትና ነጻነት የማስጠበቅ ቁርጠኛ ትእዛዝ ሰጡ። እቴጌ ሰራዊታቸውን ሕይወት የማያስከፍል ግዳጅ ሰጥተው አልተኙም። በአንጻሩ ሌሊቱ መንፈሳቸውን ታምላካቸው ጋር አቆራኝተው ጌታዬ፣ እኔን ባሪያህን አታሳፍረኝ፣ በነገሬም ግባበት እርዳታ ማድረግ ትችላለህና እያሉ ሲማጸኑ አደሩ። በዚህም ብቻ አልተገቱም። ተጸሎታቸውና ተልመናቸው በተጓዳኝ ውሃውን እንዲጠብቅ ላሰማሩት የኢትዮጵያ ሰራዊት የጣሊያን ጦር በውሃ ጥም ተፈቶ የወንድ መውጫ በር እስተጠየቀበት ለ15 ቀን ያህል ጣይቱ ጠጁን በቀንድ ዋንጫ ብሩንዶውን ስጋ በእንቅብ እየሞሉ በመላክ ይንከባከቧቸው ነበር። ለሀገራቸው ነጻነት ቀናይ የሆኑት የእቴጌ ጣይቱ ሰራዊት አባላት በሚደረግላቸው እንክብካቤ ተበረታትተው ውሃውን ለ15 ቀን ያህል ጣሊያንን ሳያስደርሱ መክተው በመያዛቸው በመጨረሻ የጣሊያን ሰራዊት በውሃ ጥም ተፈቶ ተምኒሊክ የመውጫ የወንድ በር እንዲጠይቅ ተገደደ። ለጠየቀው የወንድ በርም ምኒሊክ ከባለሟቾቻቸው ጋር መክረው ያዘውን ይዞ መጓጓዣ በቅሎና አጋሰስ ሰጥተው መቀሌን ለቆ እንዲሄድ ፈቀዱ። በዚህ ውሳኔ ግን የጣይቱ አመለካከት የተለየ ነበር። የተገይቱ ሐሳብ የወራሪው ሰራዊት ይማረክ ታልሆነም ያዘውን መሳሪያ አስርክቦ ባዶጁን ይሄድ የሚል ነበር። ምክንያቱ ምን እንደሆነ ባይታወቅም ይህ የተገይ ሐሳብ ተቀባይነት አላገኘም። በውሃጥም የተፈታው ጣሊያን ሰራዊት የነበረውን ንብረትና የጦር መሳሪያ በእኛው መጓጓዣ አቅራቢነት ይዞ አዲግራት ተሚገኘው ቀሪና ዋና ጦር ጋር እንዲቀላቀል እድል ተሰጠው። ይህም የሰው ኃይልና መሳሪያ ዳግም የካቲት 23 ቀን 1888 ዓ.ም አድዋ ላይ በተደረገው ወሳኝና የመጨረሻ ውጊያ ተሰልፎ ኢትዮጵያንን እንዲወጋበት ሆነ። አድማጮቻችን፣ እቴጌ ጣይቱ ብጡል በዘመናዊ ኢትዮጵያ የአገር ግንባታ ሂደት የተጫወቱት ሚና በሚል አርዕስት የተዘጋጀው ክፍል 6ን ጽሑፍ በዚህ እንዘጋለን። አድማጮቻችን፣ የሚከተሉትን የምሽት ዝግጅቶች አብራችሁ እንድትከታተሉ እንጋብዛለን።
አድማጮቻችን፣ የምታዳምጡት ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ እንደ ትሬዲዮ ነው። ከዚህ ቀጥለን የሳምንቱን ዋናውና ዘናዎችን አስደምጣለን። የሞሮሾ ገኔ አማራ ድርጅት የማዕከላዊ ምክር ቤት 10ኛ መደበኛ ስብሰባ ባለፈው ሳምንት ማከናወኑን ለመረዳት ተችሏል። በጉባኤው ላይ ማዕከላዊ ምክር ቤቱ ከ9ኛው ጉባኤ ወዲህ ላከናወናቸው ተግባሮች ሪፖርትም ተደምጧል። ከጉባኤው መካሄድ ጋር ተያያዥነት ያለው መግለጫም ድርጅቱ አውጥቷል። የድርጅቱ መግለጫ በወልቃይት በኢትዮ ፓትሮስና በሌሎችም ድርጅቶች ላይ መውጣቱም ለመረዳት ተችሏል። በመግለጫው ላይ በአንኛነት ለአማራው ነገር የህልውና ትግል ወሳኝና ዋና የሆነው ሞሬሽያ አማራ ድምጽ ሬዲዮ ላለፉት 2 ዓመታት ባየር ላይ ከዋለ በግዛንስቶ በኢትዮጵያ ተጨማሪ መረጃ ምንጭ ከመሆን ባሻገር ድምጹ ለታፈነው የአማራው ነገር ልሳንና አንደበት መሆን የህዝብን ለማንቂያ ለማስተማሪያ ለማደራጃ ጉልህ ጫና የተጫወተ በመሆኑ በይበልጥ በተጠናከረና ላቅ ባለ ሁኔታ ለመሸጋገር የተያዙ ቅዶች ተፈጻሚነት እንዲያገኙ ማዕከላዊ ምክር ቤቱ በትጋት እንደሚሰራ ዝግጅነቱን አረጋግጧል። እንዲሁም ቀደም ሲል በጠቅላላ ጉባኤው ባስተላለፈው ውሳኔ መሰረት የአማራ ሚዲያ አገልግሎቱ እንደ አማራ ሚዲያ ማዕከል ቁመናው የቴሌቪዥን አገልግሎት እንዲጀምር የአማራ ሚዲያ ማዕከል ተጠናክሮ እንዲቀጥል ከማድረግ በተጓዳኝ ወደ ቴሌቪዥን ለመሸጋገር በሞረሽ ወገን የአማራ ድርጅት ጠቅላላ ጉባኤው ውሳኔ መሰረት የተያዘው ቅድ ተግባራዊ እንዲሆን የአማራ ድምጽ ሬዲዮ ድጋፍ ኮሚቴዎችን በማጠናከር የማያቋርጥ የገቢ ምንጭ በመፍጠር አማራውን የማደራጀት የማንቃትና የማሳወቅ ተግባር በተከታታይ እንደሚሰራ የገንዘብ የእውቀት የመረጃና የሰው ኃይል ለማቀናጀት በትጋት እየሰራበት መሆኑን በመግለጫው ላይ ተጠቅሷል። መግለጫው በመቀጠልም አማራው በተሟላ ስነ ልቦና ደረጃ እንዲገኝና በመደራጀት ድቃቱ እንዲመክት ለማድረግ በሁለንተናዊ መልኩ የተጀመረው ትግል ወደ አንድ ወጥ ማዕከል የማሰባሰቡ ዘመቻም ተጠናክሮ መቀጠል እንዳለበት አሳስቧል። መረሾ ግን የአማራ ድርጅትም የአብሮነት ስሜት እንዲዳብር በሚያደርጉ ትግሎች ዙሪያ ሁሉ ድርሻው ላቅ ያለ መሆኑን በመግለጫው ላይ ተገልጿል። የአማራ ብሔራዊ ንቅናቄ አብን የአማራ አማራ አባላት ወደ አውሮፓ በመላክ ከአማራው ተወላጆች ጋር ለማድረግ ያቀዱትን ውይይት በተሳካው ሁኔታ ማጠናቀቃቸውን የድጋፍ ሰጪ ድርጅቶቻቸው ገልጸዋል። አብን በፈረንሳይ፣ በጀርመን፣ በሆላንድ፣ በስዊዘርላንድ ካለው አማራ ጋር ጥልቅ ውይይት ማድረጉንም ለመረዳት ተችሏል። አብን ስለ ፓርቲው መመስረት ምክንያት የሆኑትን አብይ ጉዳዮች በዝርዝር ለማስረዳት በተሰናዳው መርሃ ግብር ላይ ቁጥሩ እጅግ ብዙ የሆኑ አማሮች በመገኘት ውይይት አካሂደዋል። አማራ ጠል አግላይና ነጣይ ብሔርተኝነት ኃይሎች ከሀገራዊ ፖለቲካ ስልጣን በመያዛቸው በማኒፌስቶ አንግበው የመጡት የአማራ ጥላቻቸው መንግስታዊ ተቋማዊ ቅርጽ በመስጠት አማራውን የማጥፋት ተልእኮ ለ28 ዓመታት ሲፈጽሙ እንደነበር ያብን የሉካን ቡድን ገልጸዋል። በመቀጠልም አማራው ላይ የሚደርሰው ልቂት ግፍና መከራ ሊቆም ይገባል ሲሉ የሞገቱ ታዋቂዎች ብርቅዬ አማራ ልጆች ወድቀውበታል። በመሆኑም አብን ይህን በደል ይቁም፣ የወንጀሉ ድግስ ፈጻሚና አስፈጻሚዎች ለፍርድ ይቅረቡ፣ የአማራውን ህልውና ራሱ አማራው ማስጠበቅ አለበት በሚል መደራጀቱን ገልጾ የህልውና ጥያቄዎች ተገቢ ምላሽ እንዲያገኙ ለአዲሱ የኢህአዴግ አመራር ምላሽ መስጠት ያለበትን ጥያቄዎች በማቅረብ እየታገለ መሆኑን ገልጸዋል። በዲያስፖራ ውስጥ ያለው አማራ ለዚህ የተቀደሰ ተግባር ከጎኑ እንዲቆም አብን ጥሪ አቅርቧል። አማራ ጠል ኃይሎች አገራዊ ፖለቲካ ስልጣን በኢትዮጵያ እስካዙ ድረስ ትግሉ እንደሚቀጥልና አንድ አገር አንድ ህዝብ የሚለው ሰብአዊና ዲሞክራሲያዊ መብቶች የሚረጋገጥበት አገር እንድትሆን የአማራ ብሔራዊ ንቅናቄ ሙሉ ኃይሉን አቀናጅቶ እንደሚታገልም አረጋግጠዋል። ዶክተር አብይ ከተቃዋሚዎች ጋር ባደረገው ስብሰባ ላይ ያብን የህዝብ ግንኙነት ተወካይ ኢትዮጵያ ስላለችበት የፖለቲካ ውስብስብ ችግሮች በማንሳት ለተሳታፊዎቹ ግንዛቤዎች መስጠቱ ተገለጸ። ከተጠቀሳቸው ብሔራዊ አጀንዳዎች መካከል ስለ ህገ መንግስቱ መሻሻል፣ ስለ ህዝብ ቁጥራና ሰላምና ይቅርታ የሚመለከት ሲሆን እንደ አብን ተወካይ አባባል ከሆነ ከምርጫ በፊት መጠናቀቅ ያለባቸው ለውጦች ወሳኝነት አላቸው ብሏል። በግጭት ውስጥ አዲስ ምዕራፍ እየተከፈተ ነው ብለው ለሚያምኑ ዶክተር አብይ በስብሰባው ላይ የሰጠው ምላሽ የሟቹን የመለስን ሬቶሪክ ወይንም የሙግት ማንጓጠጥ ባህሪ ጋር ተያያዥነት ያለው ነው። በመሆኑ ውይይቱ የተመረው ዛሬም በኢሃደግ መዋቅርና በኢሃደግ ህገ መንግስት እንደሚካሄድ ለማረጋገጥ ታስቦ እንደነበር የዶክተር አብይ የሙግት መልሶች ተቆማሉ። አገቷን መሰረታዊ ችግሮች እንዲበሰበሱ እየተደረገ እና ዶክተር አብይ ብቻ የሚፈልጉትን የደሰኮሩ በቃላት ጨዋታ ምርጫ ለማካሄድ የሚደረገው ጥርፊያ ለግልዝና እንጂ በአገር አለይታ ባለመሆኑ የዘመኑ ገዢዎች ካለፈው ታሪካቸው ተምረው ከሁሉ በፊት የህዝቡን ጥያቄ ከመመለስ አገር ማረጋጋት ወሳኝ ተግባሮቻችን መሆን ይኖርበታል ያሉ ወገኖች ከሰሞኑ ዶክተር አብይ እየሰጠ ያለው መግለጫ ሁሉ አድሮ ህዝቡን ወደ ከፋ ችግር ሊወስደው እንደሚችል ከወዲሁ መረዳት ይቻላል ብለዋል። የትግራይ ያኔ ቡድን ከሶማሊያ አልሸባብ ጋር በመሰበጣጠር በኢትዮጵያ ሰላም ለማደፍረስ እየሰራ መሆኑ ተገለጸ። የትግራይ ያኔ ቅስሙ ከተሰበረ ወዲህ በተለያዩ ወንጀሎችን እየፈጸመ መሆኑ ሲዘገብ ሰንብቷል። ከዚሁ ጋር ተያያዥነት ባለው ሁኔታ ወያኔ በህገወጥ መሳሪያዎችን ያስገባ ከቦታ ቦታ በማዘዋወር ለጸረ ሰላም ኃይላት እያሰራጨ መሆኑ በተደጋጋሚ በዘናዎች የተዘገበ ሲሆን በቅርቡ በሶማሌ ውስጥ ያሉትን የሶማሌ ሽምቅ ተዋጊዎች መሳሪያ አንግበው በኢትዮጵያ ውስጥ አመጽ እንዲያካሄዱ ለማድረግ በህቡ እየሰራ መሆኑን የውስጥ አዋቂዎች ገልጸዋል። በግሩስ ያሉ ምልምሎች ያካሄዱ የነበረው ወያኔ አመጽ በህዝባዊ ተሳትፎ ምክንያት በተወሰነ ደረጃ ቢታቀብም ወያኔ ግዜና ሁኔታውን እየተበቀ የሚፈጠረው ውጥረት ዛሬም ቀጥሏል። ሰክር ግዜስ በሶማሊያ በወራሪነት ጦር አስፍሮ የዶላር ገቢ ማስተባበር ያሳደግ በነበረበት ወቅት በፈጠረው ግንኙነት ተጠቅሞ ያሻባብ ሽምቅ ተዋጊዎች በኦጋዴን በኩል ማስገባት ሁከት እንዲፈጥሩ ያዘጋጃቸው ቡድኖች ሊፈጽሙለት ያቀዱትን ጥቃት ያጋለጡ ወስተዋቂዎች እንዳሉት ከሆነ የወያኔ ወታደራዊ ከፍተኛ ባለስልጣናት በጉዳዩ ቀጥተኛ ተዛዝ በማስተላለፍ እንደሚሰሩ ተናግረዋል። ዶክተር አብይ ወያኔዎች በኢትዮጵያ ውስጥ የፈጸሙ ያሉት ወንጀል በዝምታ ያያየ በመሆኑ የህዝቡ መነጋገሪያም ጉዳይ ሆኗል። ወያኔዎች በኢትዮጵያ ሰላም እንዲጠፋ አጥብቆ ስለሚሰሩ ካልሻባብ ጋር በማበር የሞት የሽረት ትግል ላይ ለመሆናቸው ድግታቸው ያሳየ ነው። ያብይ አገዛዝ ለኢትዮጵያ ያለው ፍቅር በቃዳ ጨዋታ የታጀበ መሆኑ የተረዳው ወያኔ የራሱን ዓላማ ለማስተካከት የፖለቲካ ተጽዕኖ ለመፍጠር የሚያስችለው ጥፋት ሱሪያ በመሰማራቱ ለኢትዮጵያኖች ግልጽ የሆነ መጥቷል። ያብይ አገዛዝ ግን ኃላፊነቱን ለመወጣት እንዳልቻለ ሁሉም እያነጋገረ ነው። በመጨረሻም በመላ ኢትዮጵያ የነዳጅ እጥረት ከፍተኛ ኢኮኖሚ ቀውስ እያስከተለ መሆኑ ተገለጸ። በአገሪቱ በተፈጠረው የፖለቲካ ቀውስ ጋር ተስተካክሎ የተፈጠረው የነዳጅ እጥረት በህገ ወጥ የነዳጅ ግብይት ምክንያት ጋር የተያዘ ለመሆኑ አገዛዙ ገልጿል። በተለይም በአዲስ አበባ ከተማ የተከሰተው ጥረት ምክንያት በየቀኑ የነዳጅ ማደያ ጣቢያዎች በተሽከርካሪዎች ተሞልተው እንደሚታዩና አብዛኞቹ ተሽከርካሪዎች ተገትረው እንደሚውሉም ከሀገር የደረሰን ዜና ገልጿል። ታክሲዎችና ሌሎችም የትራንስፖርት ተሽከርካሪዎች ከቤንዚን ማደያ ውጭ በየመንደሩ ከሚሸጡ ከፍተኛ ዋጋ በመክፈል ስራቸውን እያካሄዱ ለመሆናቸው ዘጋቢያችን ከሀገር የላከልን ሪፖርት ገልጿል። ከነዳጅ ማደያ ስፍራዎች በበርሊን እየቀዱ በየሰፈሩ የሚሸጡ ህገወጥ ነጋዴዎች ላይ ያለው ቁጥጥር የላላ በመሆኑ ንግዱ ከቁጥጥር ውጭ ሆኗል ያሉ ወገኖች በተለያዩ ምክንያቶች ከውጭ የሚገባው ነዳጅ የሚፈለገውን ያህል ለገበያ አለመቅረቡ ጋር ተደምሮ በአገሪቱ ከፍተኛ የገበያ ዋጋ መናር እየታየ ነው ብለዋል። ከህግ ውጭ ያለው የነዳጅ የቤንዚን ችርቻሮ በአዲስ አበባ ብቻ ሳይሆን በየከተሞች ውስጥ በመካሄድ ላይ መሆኑንም ከየስፍራ የሚቀርቡ ዘገባዎች ገልጸዋል። ህገ ወጥ የነዳጅ ግብይቱን ለማስቆም የሚመለከተው መስሪያ ቤት ፈቃደኛ ባለመሆኑ በዋጋ መናር ምክንያት ሸማቹን ክፉኛ እየጎዳው ነው ብለዋል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠናቀቃሉ።
ብዙ ጊዜ ያለፈኝ የህይወቴን ተስፋ ፍቅሬን አጣኋት። ብዙ ጊዜ ያለፈኝ አይኗን ካየኋት። የህይወቴን ተስፋ ፍቅሬን አጣኋት። ብዙ ጊዜ ያለፈኝ አይኗን ካየኋት።
ሃሜ ኬላ ሆዲያ በቀለ ሰው ይቅርታ ቢለኝ ምንም የለዋጋ በልኩ ጎዝጉዞ አጋምና ጨጋ የልብን ሰርቶ ይቅርበኝ ምንስ አጠፋው ምን በደልኩኝ በማለት ሰውን አለ የሚያሞኝ ቂምን በሆድ ይዞ መታረቅ ይቅርታ አርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ። ከልብ ውስጥ አይወጣም እኮለጠወትር ቂም ኃያል ዱላ ነው ድምፅ የሌለው በትር ንጹሕ ሰው በመምሰል ውስጡ ሳይታወቅ ላይ ላዩም በሚላልን ታረቅ የልብን ሰርቶ ይቅር በሉኝ ምንስ አጠፋሁ ምን በደልኩኝ በማለት ሰውን አለ የሚያሞኝ ቂምን በሆድ ይዞ መታረቅ ይቅርታ አርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ። ሃሜ ኬላ ሆዲያ በቀለ ሰው ይቅርታ ቢለኝ ምንም የለዋጋ በልኩ ጎዝጉዞ አጋምና ጨጋ የልብን ሰርቶ ይቅር በሉኝ ምንስ አጠፋሁ ምን በደልኩኝ በማለት ሰውን አለ የሚያሞኝ ቂምን በሆድ ይዞ መታረቅ ይቅርታ አርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ። ከልብ ውስጥ አይወጣም ኃያል ዱላ ነው ድምፅ የሌለው በትር ንጹሕ ሰው በመምሰል ውስጡ ሳይታወቅ ላይ ላዩም በመሳቅ ይላልን ታረቅ የልብን ሰርቶ ይቅር በሉኝ ምንስ አጠፋሁ ምን በደልኩኝ በማለት ሰውን አለ የሚያሞኝ ቂምን በሆድ ይዞ መታረቅ ይቅርታ አርጉ እያሉ መራቀቅ አጉል ነው ከንቱ መበሻሸቅ መበሻሸቅ።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን የቃለ መጠይቅ ጊዜ ይሆናል። ለውይይቱ የጋበዝናቸው እንግዳ አሁን በቴሌፎን መስመር ከኛ ጋር ናቸው። የዛሬው እንግዳችን ኮማንደር ማዓዛው ጌጡ ይባላሉ። ኮማንደር ማዓዛ ጌጡ የኢትዮጵያ ሕዝብ አርበኞች ግንባር አመራር አባል ናቸው። እንግዳችን ጋር የኢትዮጵያ ሕዝብ አርበኞች ግንባርን በሚመለከት በኢትዮጵያኖች መካከለ የሚብላሉ ጉዳዮችን አንስተን እናወያያቸዋለን። የኢትዮጵያ ህዝብ አርበኞች ግንባር የጸረ ትግሬ ወያኔ ትግል በተጋድሎ ሀብሎ የጀመረ ለኢትዮጵያ ህዝብም የትግል ደወል ያሰማ ብቸኛ አርበኞች ስብስብ ነው። በተለይም ከፋኝ በሚል ስም የጀመረው ተጋድሎ የወልቃይት ጠገዴን ህዝብ ህልውናውን ለማስከበር ዱር ቤቴ በማለት ለማራውና ለኢትዮጵያዊነት ትግል ያንበሳውን ድርሻ በመያዝ ከፍተኛ መስዋዕትነት የከፈለ ድርጅት ነው። የዛሬው እንግዳችን የኢትዮጵያን ጉዳይ በሚያስተናግዱ የህዝብ መገናኛ ዘዴዎች ሁሉ በግንቦት 7 አርበኞች ግንባር ውስጥ ምክትል ኮማንደር ሆነው ሲያገለግሉ እንደነበር ሲገለጽ መቆየቱን የኢትዮጵያ አንድነት ሬዲዮ አድማጮቻችን ማስተዋወስ ይፈልጋል። ኮማንደር ማዓዛው የግንቦት 7 ምንነትን ውስጡን ስለሚያውቁት ኢትዮጵያውያኖች አድማጮቻችን በጉዳዩ ዙሪያ እውነትን እንዲይዙ ሐቅን እንዲያገናዝቡ ያደርጋሉ በማለት የዛሬው ቃለ መጠይቅ እንግዳችን አድርገናቸዋል። ጤናስጥልኝ ኮማንደር ማዓዛጌጡ ይስማውታል?
ይስማኛል። አውሮ ይስጥልን።
እሺ አብሮ በጣም አመሰግናለሁ። በቅድሚያ ለውይይቱ በጋበዝነው መሰረት በሰዓቱ በመገኘቶ በአድማጮቻችን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍል እንዲሁም በራሴ ስም ከፍተኛ የሆነ ምስጋናዬን ያቀርብኩ በቀጥታ ወደ ጥያቄና መልሱ እንሸጋገራለን። ይስማላ አለ መስመሩ ንጹህ ነው ይስማውታል?
እሺ
የኢትዮጵያን ፖለቲካ መዳረሻ ካቆሸሹትና ካበላሹት መካከል በአንኛነት አንዱ ግንቦት 7 ነው። የኢትዮጵያ ህዝብ አርበኞች ግንባር ጀግኖችን አሰባስቦ በተጋድሎ የኢትዮጵያን ንሳይ ለማምጣት ቆርጦ በዱር በገደሉ ፋኖ ተሰማራ ብሎ የአርበኝነትን ጥሪ በተግባር ያስተጋባ ነው። በዚህ የተቀደሰ አላማ የተነሳሳ ግንባር የዘር ድርጅት አፍቃሪ ከሆነው ግንቦት 7 ጋር እንዴት ግንባር ወይ ውህደት ሊፈጽም ቻለ? ምክንያቱ ምን ነበር? ይህንን ከገለጹልን በኋላ ይህ የውህደት እርምጃስ የጸረ ወያኔን ትግል ያደናቀፈ ነው የሚሉ አሉ። በዚሁ ዙሪያ የሚሰጡት አስተያየትም ካለ አብረው ደርበው እንዲያብራሩልን እንፈልጋለን። በመቀጠልም ከዚሁ ጋር በማያያዝ ከግንቦት 7 ጋር መቼና በምን ምክንያት ተለያያችሁ? በዚህም ዙሪያ ይህንን ስርጭት ለሚከታተሉ አድማጮቻችን ማብራሪያ ቢሰጡበት አመሰግናለሁ። ኮማንደር ይቀጥሉ።
እሺ አመሰግናለሁ። ያው ስሜን ለማስተዋወቅ ያው አርበኛ ማዕዛው ጌጡ እባላለሁ። እንግዲህ እኔ ወደ ትግሉ ስገባ በ1994 ህዳር 23 ቀን ያው ከኢትዮጵያ ህዝብ አርበኞች ግንባር ተቀላቅዬ በዛን ወቅት አይደለም የትግል ብለ በዚያ በራ መውጣት ወይም ደግሞ የትግል ወደ ኤርትራ መሄድ በጣም ከባድ የነበረበት ወቅት ነበር። ሆኖ ግን ክብደቱንም በማወቅ ወይም ደግሞ ጥሩ ነገር እንደሚጠብቀን ሳይሆን ወደ ትግል ስትወጣ ብዙ ነገሮች እንደሚያጋጥሙ በማወቅ ሁላችንም ቢሆን የነበረው ስርዓት በሰላማዊ መንገድ ስልጣኑን ሊያስረክብ እንደማይችል በማወቅ ከዚህ በላይ ሌላ ምንም አይነት አማራጭ የለም፣ መጀመሪያ ቅድሚያ እኛው ለቻገር ወይም ደግሞ ለኢትዮጵያና ለኢትዮጵያ ስንል ዋጋ መክፈል እንዳለብን አምነን እኔን መሰልም ጓደኞች ጋር በዛን ወቅት የትግል አስፈልግ የሚባልበት ጊዜ ወያኔ መንበርከክ ያለበት በትግል ነው ብለን ያው የኤርትራ ውስጥ ገብተን በተለያየ ቦታዎች ወያኔን እንቅልፍ በማሳጣት ትልቁን ሚና ከሜ ያደርጉት ጓዶች እኔም አንዱ መሆኔን መጀመሪያ በዚህ አጋጣሚ ለመግለጽ እፈልጋለሁ። እንግዲህ ተዛ ቀጥሎ የኢትዮጵያ ህዝብ አርበኞች ግንባር የተነሳበት አላማ መጀመሪያ ሲነሳ የትግል ወያኔን አስወግዶ ወይም ማስወገድ ወይም ማስገደድ የሚል ነው። ከተወገደ ብሎ ያስቀመጣቸው ነገሮች አሉ። ከተገደደም ደግሞ ለድርድር ከቀረበም ደግሞ በዚያ ላይ ደግሞ ማድረግ ያለበትን ነገሮች በአላማና ፕሮግራሙ አስቀምጦ በዛ ላይ ያው እያንዳንዱ አርበኛ አምኖበት ያው ትግሉ ሲንቀሳቀስ ቆይቷል። የተነሳበት አላማ ደግሞ ይሄ ስርዓት ከተወገደ በኋላ ሊኖር የሚችለው ስርዓት የኢትዮጵያ ህዝብ የፈለገውን ሊመርጥ የፈለገውን ደግሞ ሊያወርድ የሚችልበት ሁኔታዎችን ማመቻቸት ነው የኢትዮጵያ ህዝብ አርበኞች ግንባር አላማው እንጂ እንደገና በትግል ሂደ መልሳ ከስልጣን የመያዝ ከሆነ አሁንም ከወያኔ የተሻለ ነገር ሊመጣ አይችልም በማለት ያው እንግዲህ የኢትዮጵያ ህዝብ አርበኞች ግንባር የስልጣን የመያዝም የስልጣን ውጥንም አልነበረውም። በአጠቃላይ የኢትዮጵያን ህዝብ የስልጣን ባለቤት የማድረግ እንቅስቃሴና በዛም ማንም ሰው አምኖበት ዋጋ እየተከፈለ የመጣበት የትግል ሂደት ነበር ማለት ነው። እና ከዚህ አኳያ ከብሔር ድርጅቶች ጋር መደረግ ያለበትን ነገር ከአንድነት ድርጅቶች ጋር መደረግ ያለበትን ነገር ደግሞ በዚህ አጋጣሚ ያስቀመጣቸው ነገሮች አሉ። እና ከዚህ አኳያ ከሌሎችም ድርጅቶች በግንባርም በጥምረትም አብረት እንቀሳቀስ የቆየንባቸው ሂደቶች ነበሩና ከዛ ያው ግንቦት ሰባት ጋርም ስንዋሃድ የነበሩት ሂደቶች የግንቦት ሰባት ዓላማ ያው እንደሚነገረው ያንነት ድርጅት ላይ ነው የሚለው የሚባለውም ያው ስለ ኢትዮጵያነት ነው የሚዘመረው። ድብቅ አጀንዳ መኖሩን እኛ አላወቅንም።
በቂ መረጃ አልነበራችሁም? ከውጭ በቂ መረጃ አልነበራችሁም? በግንቦት ሰባትን በሚመለከት በቂ መረጃ አልነበራችሁም?
ምልህያው መረጃው እንግዲህ ያንዳንዱ ሰው ሲጠላህ ሌላ ስም ይሰጥሃል፣ ሲወድ ሌላ ስም ነው የሚሰጥ እና አንዳንድ ጊዜ ሲጠላህ ቀበሮ ያደርግሃል፣ ሲወድ ደግሞ አንበሳ አድርጎ ነው የሚስልህ እና መረጃዎች የተለያዩ መረጃዎች ይኖራሉ። ግን አብዛኛው ያው የሚነገረው የአንድነት ድርጅት ነው ከሚል አኳያ ሁለቱ ድርጅቶች ደግሞ ከዓላማቸውም ጋር ስናያቸው ተመሳሳይ ዓላማ እስከሆነ ድረስ በብዙ ጊዜ ተሞክሯል አብሮ ለመስራት በግንባርም በጥምረትም ስኬታማ አይደሉም። መጨረሻ ያው አንዳርጋቸው ጥጌ በተያዙበት ወቅት በዛን ጊዜ ያው ወያኔ ሲፎክር በነበረበት ወቅት ዙሮ ዙሮ እኛ ያየ ነው የነበረው ስርዓት መወገድ አለበት። ያ ደግሞ እንደገና ትግሉ ወደኋላ መመለስ ስላልነበረበት ሁለቱ ድርጅቶች በዛ ስሜት በዚያ ፍላጎት የሁላችን ፍላጎት ነበር እውነቱን ለመናገር በዛን ወቅት ትግሉን ከማጠንከር አኳያና በተለያየ መንገድ በፕሮፓጋንዳውም በዲፕሎማሲውም በዚህ በወታደራዊም ተቀናችን የተሻለ ስራ ይሰራል በሚል ያው በእምነት ተማምነን ሁለቱ ድርጅቶች አደ ማለት ነው 2007 ጥር 2 ቀን ነው ሁለቱ ድርጅት የተዋሃደው። ሲዋሃድ ያስቀመጣቸው ነገሮች ነበሩ። እንግዲህ ሁለት ድርጅት ሲዋሃድ እዚህ ላይ መሬት ላይ መጀመሪያ አንደኛ አጠቃላይ በአመራር ደረጃ መደረግ ያለበት አመራሩ መሬት ላይ መውረድ አለበት አንደኛው ስምምነት ነበር። ከመሬት ያለው አመራር ነው ትዕዛዝ ሊሰጥ የሚችለው እንጂ ከዲያስፖራ ትዕዛዝ መምጣት የለበትም። እንደገና በመሬት ላይ ያለው ስራ አስፈጻሚው አጠቃላይ መሬት ላይ እዚህ ትግሉ ላይ መውረድ አለበት የተባለው ኃይል እሱ ምንም ነገር ጉዳት ሳይሰጥ ወይም ደግሞ ውሳኔዎችን ሳያሳልፍ ማንም ሰው ተነስቶ ኢንተርቪው የመስጠት መግለጫ የመስጠት ይሄን ሁላ ነገር ተዋዋለ። ከዛ ሁለቱ ድርጅቶች ደግሞ እዚህ መሬት ላይ ያለው ወታደር ኃይል ወይም ደግሞ ዲያስፖራም ያለው የሁለቱ ድርጅት አባል በውጭም ተመሳሳይ ኃላፊነት እንዲሰጥ እዚህ ላይ መሬት ካለውም ተመሳሳይ ኃላፊነት እንዲኖረው ያው በዚህ ላይ ያው እሱም አንድ ስምምነት ነበር ማለት ነው። ለምሳሌ ያክል እና ከዚያ ብዙ ስምምነቶች ነበሩ። አጠቃላይ በውጭ የሚደረጉ እንቅስቃሴዎች መሬት ላይ ያለው አመራር ወይም ስራ አስፈጻሚው ሳያውቅ ምንም አይነት እንቅስቃሴ መደረግ እንዳይችል ትዕዛዝ ከተሰጠክ እዚህ መሬት ላይ ያለው አመራር መጨረሻ ስራው የሚሰራ ሰው ሰርቶ ሪፖርቱን ደግሞ ማቅረብ ያለበት ቦታ ላይ መቅረብ አለበት በሚል ይሄን ሁሉን ነገር ጨርሰን ከሄድን በኋላ በማግስቱ አጠቃላይ ያስቀመጥናቸው ስምምነቶች ተጥሰዋል። በቃ ባጭሩ እነዚህ ሲጣሱ እዛ ያው ለምን በሚል ያው አንዳንድ ልዩነቶች መምጣት ጀመሩ፣ አንዳንድ ችግሮች መፈጠር ጀመሩ። እዛም በኋላ ያው ሊቀመንበሩ ፕሮፌሰር ብርሃኑ ነጋ አልወረዱም ነበረ መሬት ላይ። መጨረሻ አንድ ቀን በስካይቢ የስምንት ሰዓት ስብሰባ አደረግነ ከስራት ፈጣሚና ያው ዶክተር ብርሃኑ ጋር። መጨረሻ ያ ስብሰባ ስምንት ሰዓት ስብሰባ ካደረግነ በኋላ ከዛሬ ጀምሮ አንተ መሬት ላይ መወያየትና መነጋገር ካልቻለ ድረስ ካሁን ጀምሮ ትእዛዝ አታወርድም አንቀበልም እንደሚል በዛ ላይ ያው ጨረስነ። መሬት ላይ እስከሚወርድ ድረስ ማንንም ትእዛዝ ከሱ መቀበል እንደማይቻል ያው ይሄን ነገር ተሰጠው። ከዛም በኋላ ያው ከዛ ተጨረስነ በኋላ በተወሰነ ወራት መሬት ላይ መጥቶ ወረደ። ከወረደ በኋላ በቃ እንዲያውም እንደመጣ ድርጅቱን አፈርሰዋለሁ አይነት ነገር ነው የሚመስል ፉከራና በቃ አካያቶች ተጀመረ። በሰራዊት ውስጥ መለያየት ተጀመረ። አለመግባባቶች ተፈጠሩ። በቃ ከዛም በኋላ የነበርንበት አስተናጋጅ መንግስት ጥገናዊ ለውጥ ያደርጋል፣ እንደገና ሳምንት ሳይቆይ እንጣላለን፣ ጥገናዊ ለውጥ ይደረጋል፣ ሳምንት ሳንቆይ እንጣላለን። ምን ያው እንዳልኩ ድብቅ አጀንዳ ነበረ። እውነቱን ለመናገር አሁን ስናየው ለህዝቡም ለኢትዮጵያ ህዝብ ግልጽ እንዲሆንለት የተነሳንበት ነገር ስንስማማም ግን ስልጣን አልነበረም፣ ስልጣን ለኢትዮጵያ ህዝብ ማስረከብ ነበረው እና ይሄ ድብቅ አጀንዳ ነው። አሁንም ለህዝቡ ግልጽ እንዲሆንለት እና እኛም ግልጽ አይሆንልን አሁን ስናየው ለካ ያን ነው ሲያጣላን የነበረው፣ ያን ነው ችግር ሲፈጠር የነበረው። መጨረሻ ላይ ያው አሁን እንዳያችሁት እንግዲህ የሀሳብ ልዩነት ነው ብለን ነው እኛ ስናምን የነበረው። መጨረሻ ብዙ ግጭቶች እየተፈጠሩ እንትን ሲሉ እንዲያውም እና እንደ ኢትዮጵያ ህዝብ አርበኞች ግንባር ህዝብ ኤርትራ ውስጥ እያለን ተለይተን ነበረ። ተለየን። ያው መጨረሻ በአስተናጋጅ መንግስት አሸማጋይነት በቃ አብራችሁ እንድትሰሩ ተብሎ አብረን እንድንሰራ ተደረገ። ጉባኤ ተደረገ። በዚያ ጉባኤ እኔ በዚያን ወቅት በዚህ አመራር ውስጥ ተቀጥል እንደማልፈልግ በዚህ ተጠቀልኩኝ። ሌላ አላስፈላጊ ዋጋ መክፈል ይመጣል፣ እኔም ይሄ ዝም ብሎ ሲዋሽ ዝም ብዬ ማየትም አልፈልግም። እንደገናም በአጠቃላይ የሚደረጉት ነገሮች ሁላ እያየሁና እየሰማሁ ማለፍ የማልችላቸው ብዙ ነገሮች ነበሩና በአመራር ደረጃ አልቀጥልም። በዚያ ጉባኤ ላይ በጽሁፍም በቃልም እኔ እንደ ማንኛውም አባል ሁኜ መስራት እችላለሁ፣ ከአመራሩ በላይ መስራት የሚችልበት አክሰስ አለ፣ ብዙ ችግር የለብኝም ለመስራት እና አመራር ስለሆንኩ የምሰራ፣ አመራር ሳልሆን ስቀር ደግሞ የማልሰራ አይደለሁም። ያን እሰራለሁ። በአመራር ቦታ ግን የማልሆንበትን ያው እኔ ይሄ ነው ነው የመናገር ባልችልም በአጠቃላይ ያው በውስጤ የማልፈልጋቸው ብዙ ነገሮች ስለነበሩ ያን ተሸክሜ ደግሞ አብሬ እንዳመራር ቁጭዬ መናገርና አብሬ መስራት ስላልፈለኩኝ ያው በአጠቃላይ ከዚያም በኋላ እየተነሳ አንዳንድ ጥቆማዎች ሲደረጉ የኢትዮጵያ ህዝብ አርበኛ ግንባር አባል የነበረው በአመራር ደረጃ የነበረው ሁሉ እኛ በዚህ አንቀጥልም የሚል ሁሉም ሰው ያው ወረደ ማለት ነው። በኃላፊነትን አውርዶ በአባልነት እንቀጥላለን ተባለ። እዚያም በኋላ ቅድውታ ተባለ፣ መስራት አለበት ተባለ። እኔም እቅዴን አወጣ አብሮ ለመስራት። መጨረሻ በቃ መተማመን አልቻለም፣ እኔንም ማመን አልቻሉም፣ በሌላውንም መተማመን አልቻለም። ከዚያም በኋላ ሰራዊቱን መስረክረት ጀመረ። በቃ አንድ አመት በቃ ምን ልበልህ እንደ ቁም እስረኛ ነው በእነሱ አስተሳሰብ። እንዲያውም እንዳልኩ የኤርትራ መንግስት ባይኖር ኖሮ ወደ አላስፈላጊ እንትን እንሄድ ነበር፣ እኛም ዝም ብለን የምናይበት ወቅት አልነበረም። ግን ያው የኤርትራ መንግስት ብዙ ተሞክሮና ብዙ ሂደቶችን ያለፈ መንግስት እንደመሆኑ ሁላችንም ያው ሳንሳሳት ወንጀል ሳንገባ ሁሉንም በማቻቻል አሁን እስከደረስንበት ደረጃ እንድንደርስ አድርጎናል ማለት ነው ባጭሩ።
ግን በዚህ ውይይት በሁለታችሁ መሀል በተፈጠረው ቅራኔ የነበራችሁበት ሀገር መንግስት ሊያስተናግዳችሁ ወይም ወደ ሰላም ለድርድር ሲያመጣችሁ ጫና ፈጥሮባችኋል ወይንስ በነጻነት ነበር ድርድር ውስጥ የገባችሁት? ወይስ በመንግስት ባለው መንግስት ጫና ፈጣሪነት ነው እንደገና አብራችሁ ለመስራት እንደገና የሞከራችሁት?
አይ ይሄ ጫና ልትለው አትችልም። ማለት አንዳንድ ጊዜ ዝም ብሎ ዋሽቶ መናገርም አስፈላጊ አይደለም። ያው እንደ መንግስት እንዳስተናጋጅ መንግስት ኃላፊነት የሚሰማው መንግስት በጎ ጫና ሊያደርግ ይችላል አብሮ እንድንሰራ በእኛም በዚያኛውም በዚያኛውም ወገን እንጂ ጫና አድርጎ በዚህ ካልገባችሁ እንዲትሆናላችሁ የሚለው ይሄ እንግዲህ የብዙ ሰው የራሱ አተረጓጉም ሊሆን ይችላል እንጂ የኤርትራ መንግስት በእኛ ላይ ጫና ያደረገው ነገር የለም። እውነቱን ለመናገር
መልካም መልካም። እስኪ ወደ ቀጣዩ ጉዳይ ሊሄድ ግንቦት ሰባት በዚህ በዳያስፖራውም ግዙፍ የሆኑ ስህተቶችን ገንዘብ ሲሰበስብ የኖረ ነው። አስመረኩ ወታደር አስመርቅ ያለው አስጠንኛለሁ ሲል ነው የኖረውና እስኪ እሱንም ግልጽ ለማድረግ ለአርበኞች ግንባር ሰራዊት ቅርበት ያላችሁ እናንተ አርበኞቹ መሆናችሁ ስለሚታወቅ አንድ ብርቱ ጉዳይ ላንሳና ግንቦት ሰባት በዳያስፖራው ሲያስተጋባ የነበረው ፕሮፓጋንዳ በዋነኛነት ሰራዊት አስመረጥኩ አሰለጠንኩ እያለ አንደኛ ዙር ሁለተኛ ዙር አስረኛ ዙር የስልጠና ምረቃ አድርጌያለሁ ሲል ነበር እኛ የምንሰማው እዚህ በዳያስፖራ። ይህ ጉዳይ የሚታመን እንዳልነበር ግልጽ ነው። እርሶ እንደሚያውቁት በእውነት የሰለጠነ ሰራዊት ነበረ ወይ? ከነበረውስ ቁጥሩ ምን ያህል ሊሆን ይችላል? ሊገልጹልን ይችላሉ? አመሰግናለሁ። ይቀጥሉ ኮማንደር።
ነው እንግዲህ አሁን የምልህ በአጠቃላይ ብዙ ውሸቶች ሲዋሹ ኖረዋል። ይሄ ነው አንዳንድ ጊዜ እዚያም እኛን ራሱ እንኳን ለዲያስፖራው እኛን የምናውቀውን ሰዎችም ለመሸወት አገር ውስጥ ይሄን ያክላል እንዲህ አለ ሲባል ይሄን ውሸት ነው። እንዲህ አይነት ውሸት ራስን ማታለል ነው። ማንን ነው የምናታልለው? እሱ ሁላ ነገር ነው እኛን ሲያጋጭና ሲያጣላን የነበረው እና አንዱ እሱ ነበረ። ሁልጊዜ ህልና የማይፈቅድም ነገር ለመስማትና ለአብረህ ለመስራት የሚከብድ ነገር ነው። እንደገና እንዳልኩ ለመለያየቱ ራሱ ምክንያት የሆነው የተነሳንበት ነገር ሌላ፣ አሁን እየተሰራ ያለው ነገር ሌላ ሆነና በእንደዚህ አይነት መልኩ ነው። በቃ የተምታታ ነገር ነው ሁልጊዜ የሚነገር የነበረው እና በኤርትራ ውስጥ የተወሰነ ሰራዊት ነበር። ያው ቁጥሩ እንግዲህ ሲገባ ያያችሁት እንትን ነው፣ ምንም እንትን የለውም። በሀገር ውስጥ የሚባለው ግን ማጭበርበሪያ ነው። እንዲያውም 10,000 አለን ይባላል፣ 5,000 አለን ተባለ። አሁን ስንገባ ያው በኤርትራ የገባው ነው እንጂ አንድም እንደሌለ እኛ እናውቅ ነበር። ሌላውም አብሮ ሲሸወድ ነበር፣ ለመንግስትም ለመሸወድ። አሁን እኮ 10,000 አለን 5,000 ሰራዊት አለ እየተባለ ነው ሲነገር የነበረው። አሁንም በቅርቡ እንደዚህ አይነት ንግግሮች ነው የነበሩት እና ሁሉ ነገር ውሸት ነው ምልህ። በዚህ በሀገር ውስጥ እያሰለጠነ ነው እንዲህ የሚባለው ሁሉ ነገር ውሸት ነው። ያው እስኪ ካለ ለምን አይመጣም? የት ነው የት በረሃ ነው የሚቀመጠው? እና ዝም ብሎ እንዲህ አይነት ድራማ እና አንዳንድ ሰዎች የማጭበርበሪያ ሲሰሩበት የቆዩት እንትን ነው እንጂ በሀገር ውስጥ እንዲያሰለጠን እንዲያደርግ የሚባለው ሁሉ ውሸት ነው። ምንም አይነት ነገር የለም። እውነቱን ለመናገር
በጣም አመሰግናለሁ ኮማንደር። መቼስ ምን ይባላል፣ በጨው ደንደስ በርበሬ ተወደስ አይደል የሚባለው? የታጠቀን ኃይል የተዘጋጀን ኃይል ሄዶ ተደባልቆ እኔ ነኝ የምመራው ይሄን ያክል ወታደር አለኝ እየተባለ በዚህ ብዙ ገንዘብ ሲሰበሰብ እንደነበር ዓለም የሚያውቀው እንትን ስለሆነ ሚስጥር አይደለም፣ በአደባባይ ሲነገር የኖረ ነው። እስኪ ወደ ቀጣዩ ጥያቄ ልግባ። የኢትዮጵያ ሕዝብ አርበኞች ግንባር በዛሬዋ ኢትዮጵያ ሚናው ምንድን ነው? በአንድ የቃለ ምልልስ ላይ ባሰማችሁት መልእክት ላይ ተወዳድረን ስልጣን የመያዝ ዓላማ የለንም ብላችኋል። ይህ መልእክት አንተንም የሚጨምር ከሆነ ይህንን መግለጫ ለማውጣት ያነሳሳችሁ ምክንያቱ ምንድን ነው?
ይሆናል እንግዲህ የተነሳንበት ነገር ነው። ዓላማችን የተነሳንበት ይሄም ነው እኮ አሁን ቅድም እንደጠቀስኩልህ ከነ ብርሃኑ ጋር ያለያየንን ይሄ ነው። የተነሳንበት ነገር ሌላ፣ አሁን እነሱ የሄዱበት ነገር ሌላ። ሰራዊትን በትነ ሜዳ ላይ ወደ ስልጣን መወዳደር ነው እነሱ አሁን እየሄዱ ያሉት። የኢትዮጵያ አርበኞች ግንባር የተነሳበት ዓላማ አለ። ቅድም እንደገለጽኩት መግቢያችን ላይ የኢትዮጵያ አርበኞች ግንባር የስልጣን የመያዝ ውጥንም ዓላማም የለውም። ስልጣን ለኢትዮጵያ ሕዝብ የማሳዝ እና ኢትዮጵያ ሕዝብ የስልጣን ባለቤት እንዲሆን ነበረ ትግሉ። በቃ ዋጋ የተከፈለበት ከዚህ አኳያ አሁንም ቢሆን በቅርቡ ጉባኤ ያደርጋል። ከጉባኤ በኋላ ምን ሊወስድ ይችላል የሚለውን ነገር ነው የምናየው እንጂ ከዓላማችን አኳያና ከተነሳንበት አጠቃላይ ሁኔታ አኳያ አሁንም አላማችን የተነሳለበት ነገር ብለን ወደ ስልጣን እንዳለን የምንል ከሆነ አሁንም ለዚህ ዋጋ የከፈሉ ሰዎችንና ለብርሃኑን የተቃወምንበት ሂደት ያው ተምታታ ማለት ነው። በአጠቃላይ የተነሳንበት ነገር የስልጣን አላማ የመያዝ ወይም ደግሞ ስልጣን የመያዝ እንትኑም አልነበረውም ድርጅቱ እንዳልኩ ነው። ኢትዮጵያን እና ኢትዮጵያንስ የስልጣን ባለቤት የማድረግን ነበረ። ያው አሁን የተፈጠረው ነገር ያው ሶስተኛ ደረጃ ነው። እኛ ያስቀምጥናቸው እንትን ሳይሆን አንጻራዊ ሰላም ሲመጣ ከዚህ አኳያ አሁን ከእንግዲህ በኋላ ከድርጅቱ ከተነሳበት እና አሁን መሄድ ያለበትን ነገር በቅርቡ ጉባኤ አድርጎ ከጉባኤ በኋላ የሚወሰን እንትን ነው እና አሁን ይሄ ነው ይወስል የሚችለው ነገር የለም። የመወዳደር ግን መነሻውም ስላልነበር እንወዳደራለን ብለህ አሁን እንትን ማለት በጓዳ ሄደን መቀለድ ወይም ደግሞ ለተሰው ሰዎች ዝም ብለህ ዋጋ ለመስጠትና የራስን ፍላጎት ማራመድ ነው ሊሆን የሚችለው። ግን በአጠቃላይ ውሳኔዎች የሚወሰኑት በጉባኤ ነው። ለበውጭ ማቅረብ የነበሩ ለዚህ ዋጋ ሲከፍሉ የመጡ አርበኞች አሉ። በሌላም በበረሃም ዋጋ ሲከፍሉ የመጡ ሰዎች አሉ። እንደገና በሀገር ውስጥም ብዙ ታስረው ብዙ ዋጋ የከፈሉ አርበኞች አሉ። ሁሉም ቁጭ ብሎ ድርጅቱ ከተነሳበት አላማ ከአሁን በኋላ እንዴት ነው መሄድ ያለበት የሚለው በጉባኤ የተወሰነውን ሁላችንም ያን ተቀብለን መሄድ ነው ብዬ ነው ማስበው።
መልካም። ግን ግልጽ ለማድረግ አርበኞች ግንባር በገሃድ በኢትዮጵያ ሕዝብ ፊት ከግንቦት ሰባት ጋር መለያየቱን ለመግለጽ የጋራ የሆነ መግለጫ መቼ ነው የምታወጡት? ይህን ኦፊሻል የሆነ ህብረተሰቡም እንዲያውቀው ማድረግ የለባችሁ? ለትግላችሁ ለአቅጣጫ ለመስጠት ያህል ህዝቡን ለግልጽ ለማድረግ
እንግዲህ ከማን ጋር ነው? መግለጫ እኮ ተሰጥቷል። ባለፈው ጊዜ በጽሁፍም በቃልም ተሰጥቷል። አጠቃላይ ግን አሁን ባለፈው ጊዜም ደግሞ ያው የኢትዮጵያ አርበኞች ግንባር ሊቀመንበር የነበረው ወይም ደግሞ በኋላም የአርበኞች ግንቦት ሰባት ምክትል ሊቀመንበር የነበረው እሱ ቀርቦ መግለጽ አለበት ሲባል ያንንም እኔ ቀርቤ ያው ገልጫለሁ ማለት ነው። እና ከዚህ በላይ ሌላ መግለጫ እኔ ያስፈልጋል ብዬ ማለት ምልህ በአጠቃላይ በይፋ መለያየታችን የተለያየንበት ምክንያት ገልጸናል። እና ከዚህ በኋላ ያው ድርጅቱ ጉባኤውን ያደርጋል። ከጉባኤ በኋላ የሚደረጉትን ውሳኔዎች ተቀብሎ ይሄዳል ነው እንጂ ሌላ መግለጫ መስጠቱ ከዚህ በላይ ምንም አይነት አስፈላጊ ነው ብዬ አላምንም። በቃ ጨርሰናል፣ አልቋል ብዬ ነው የማስበው።
የኔ ስጋት ኮማንደር፣ የኔ ስጋት ምንድን ነው? አርበኞች ግንቦት ሰባት አርበኞች ግንባር የሚለውን ስም አሁንም ይጠቀምበታል ያለውና ያንን ምን ያህል አባል ይዞ ነው ከአርበኞቹ አርበኞች ግንባር የሚለውን ስም እንዲጠቀምበት የሆነው? እሱም እኮ ራሱ ገና የሚያጋጭ ነገር ነው። ከተለያያችሁ ያንን ስም መጠቀም የለበትም፣ ግንቦት ሰባት የሚለውን ይዞ መሄድ ይገባዋል። አሁንም ግን የሚጠቀምበት ያለው አርበኞች ግንቦት ሰባት የሚለውን ስም ነውና ይሄንን እንዴት ማስቆም ይቻላል ታዲያ? ወይስ በስሩ ሌሎች አርበኞች አሉት? እሱ ይሄንን ግልጽ ለማድረግ ነው፣ ህብረተሰቡን ግራ ይጋባልና።
ትክክል። አሁን እዚህ ኤርትራ እያለን እኮ ነው አርበኞች ግንቦት ሰባት የሚባል ከአሁን በኋላ የለም። እኛ አዲስ ፓርቲ የፓርቲ ምስረታ ነው ከአሁን በኋላ ድራጅት እሱን አቋቁመን ፓርቲ ነው የሚሄደው ብሎ እኮ እዚያው ነው ደስ የመጡ። አሁን ለምን አርበኞች ግንቦት ሰባት እንደሚሉ እኔ ራሱ አይገባችም። በቃ ይሄም አሁን እኮ ድራማ ነው ለእኔ። አሁን እሱ ነው እኮ አሁንም ሰራዊቱም ጋር እኮ ስሜቱ እኮ የነበረው እንዴት ጉባኤ ሳይደረግ ለምን ከዚያ ኤርትራ እያለን በቃ ሰራዊቱንም እኛን አይመለከተንም ከአሁን በኋላ የሚመለከተው ይህንዮ ነው የእናንተን የማቋቋምም የምንም ስራ ብሎ እኮ ነው እዚያው እኮ ነው ኤርትራ እያለን እኮ ነው ዶክተር ብርሃኑ ሰብስቦ ንግግር ያደረገው በዚህ ጉዳይ ላይ። እና ሰራዊቱ ወደ ሀገር መምጣት ስለሚፈልግ ያው ስሜቱ እንዳለ ቢሆንም የፈለገ ይሁን ዞሮ ዞሮ ወደ ሀገራቸው የሚሄደው የሚል አይነት ነገር ነው እንጂ እዚያው ላይ እያለ ነው አርበኞች ግንቦት ሰባት የሚባል ከአሁን በኋላ የለም፣ አዲስ ፓርቲ መስርተን በዚያ ፓርቲ ስም ነው የምንንቀሳቀሰው ተብሎ ነበር። እና አሁን አርበኞች ግንቦት ሰባት ሲባል እኔ ራሱ ሳቄ ነው የሚመጣው። ዝም ብሎ እንደዚህ አይነት ዓላማ የዝም ብሎ የማጭበርበሪያ ስራ አሁን እየተሰራ ያለው እንጂ አስታወቂያ ቆጠባት የሚባል ከአሁን ጀምሮ የለም። ሰራዊቱንም እኛን አይመለከተንም፣ ሲመለከተው መንግስትና ኤንጂኦ ነው የሚል ነው። እዚያ ነው ጨርሶ የመጡት። በቃ ኤርትራ ሲመጡ እና ሰራዊቱ ጋር ተለያይተው እነሱ በብሌን መጡ፣ ሌላው ሰራዊቱ በእግር በዚህ በሁመራ ረግጦ መጣ። በቃ እሱ ነው የነበረው። እና አሁን ምን አይነት ስለ አርበኞች ቆጠባት ሲወራ ያው እንዳልኩ አንዳንድ ጊዜ እነሱ የለመዱት ነው ይሄን አይነት እንትን እንጂ በትክክል ቃላቸው ቢያከብሩ እዚያው ላይ ዘግተው እንደመጡ ነው የማውቀው። እና ያን ነው እኮ በቃ ተዘግቷል። እኛ እንደ ኢትዮጵያ አርበኞች ግንባር ደግሞ መዘጋት የለበትም። አርበኞች ግንባር ዞች የተነሳውን አላማ ያው መድረስ ከሚገባው እና የሰራዊቱንም ጥቅም የሰራዊቱንም አጠቃላይ ለዚህ ዋጋ የከፈለውንም ሀይል ማስከበር ያለበትን ነገር ያስከብራል። ከዚያ ቀጥሎ ጉባኤን አድርጎ ከጉባኤ በኋላ ይሄነውን ነገር ይዞ ሊሄድ ይችላል ነው። እዛ ነው እኮ የመለያየታችን ምክንያት። እና ማንንም ስም መጥራት ይችላል፣ ማንም ሰው ይጥራ ከጠራ እንጂ እዚያ ነው ዘግተውት የመጡ በአጠቃላይ የነበረውን ሂደት። እንደገና አሁን ስለ አርበኞች ግንቦት ሰባት ሲወራ ለእኔ ድራማ ነው።
መልካም። እስኪ ለየት ወዳለ ጥያቄ ልውሰዶትና ኮማንደር፣ በአሁኑ ወቅት የአማራውን ተጋድሎ እንዴት ያዩታል? የትግሉ አካልስ ነዎት ወይ? ግልጽ ለማድረግ በወልቃይት ጠገዴ፣ በራያና ቆቦ ስላለው የህልውና ትግል ምንድን ነው ያለዎት ግንዛቤ? መቼም እርስዎም ከመጡ በኋላ ቢሆንም ብዙ እየተከታተለ ያለው የእርስዎን የትግል አቅጣጫ እንድናዳምጥ ወይም ለአድማጮቻችን ግልጽ ለማድረግ ያህል ብዬ ነው። ይቀጥሉ።
እንግዲህ በአጠቃላይ አሁን ባለው ወቅታዊ ፖለቲካ አማራው ባለቤት የሌለው እንቅስቃሴ ወይም ደግሞ ባለቤት የሌለው ሂደት የነበረበት ወቅትና በህወሓት የሚመራ አማራ አካባቢ የነበረው የአማራ ክልል የነበረው ሂደት በአማራ ተወላጆች ሳይሆን በህወሓት ሲመራ የቆየ አካባቢ ነው። እና አጠቃላይ አሁን ስናየው ማንኛውም አካባቢ እንደተሳቸው አማራው መደራጀት እንዳለበት እምነቴ ነው። አማራው ሌላው እንዲጨፈልቅ ሳይሆን ሌላውም ደግሞ ከአማራ ላይ ሌላ አይነት እርምጃ እንዲወስድ ሳይሆን ማንኛውም ተመሳሳይ አቅም በማንኛውም ራሱን የመከላከልና ራሱን የማደራጀት ወቅት እስከሆነ ድረስ አማራውም መደራጀት እንዳለበት እንዲደራጅም የእኛ ማስተዋጽኦ መኖር እንዳለበት ነው። አሁን ካየሁት አጠቃላይ በተለይ ደግሞ ሀገር ውስጥ ገብተን ካየሁት በኋላ አማራው እስካሁንም ድረስ አልተደራጀም። አማራው እስካሁን ድረስ የሚታወቀው በኢትዮጵያዊነቱ ነው። አማራ ማለት ኢትዮጵያዊ ነው፣ ኢትዮጵያዊ ማለት አማራ ነው እኛ በአሁኑ። ስለዚህ አሁን ግን መጀመሪያ ራስን ሳታደራጅ ወይም ቤትህን በደንብ ሳታጸዳ ሌላውን ነገር ነስተ ወደ ላይ መሮጡ ምንም አይነት ትርጉም የለውም። እና አማራው ሲኖር አማራው ጠንካራ ኃይል ሲሆን ኢትዮጵያንም ጠንካራ ኃይል እንድትሆን ያደርጋል ብዬ ነው እማምነው። እስካሁንም ያለው ስሜት ኢትዮጵያዊነት ስሜት ነው። ግን መጀመሪያ ከአንድ ተራ ሰው ጀምሮ ራሱን የማደራጅ ወንድሙ ራሱን የሚያደራጅበት ወቅት ጊዜው አሁን ነው። እና ይሄ እንዲደራጅ ፍላጎቴ ነው። ፍላጎቴ ብቻ ሳይሆን በዚህ ውስጥ ማን ሊጨፈልቅ ሳይሆን ራሱን የመከላከል ራሱን የማዳን ማንነቱን የማሳወቅ ማንነቱን የማወቅ ወቅቱና ጊዜው ስለሆነ ይሄ እንዲሆን እኔም የራሴን የበኩሌን አስተዋጽኦ ማድረግ እንዳለብኝ አሁን ወቅቱ አሳምኖኛል ነው የምለው። እና በዚህ ወቅት እንደ ማንኛውም ክልል ይሄ ክልልም ራሱን የማዳን ራሱን የመከላከል ራሱን የማደራጀት ራሱን የመጠበቅ በመጣበት ነገር ደግሞ ሀይ ብሎ ሊያስቆም የሚችል ሀይል እንዲፈጠር በዚህ ውስጥ እኔም የራሴን አሻራ ወይም ደግሞ የራሴን አስተዋጽኦ ማድረግ አለብኝ ብዬ አምናለሁ።
በጣም አመሰግናለሁ ኮማንደር ማዛው ጌጡ። እስኪ በቅርቡ በአንድ ሚዲያ የኢትዮጵያ ሕዝብ አርበኞች ግንባር የስብሰባ ጥሪ ያሰምቷል። የስብሰባውን ዓላማ በሚመለከት ማብራሪያ ቢሰጡበት ከስብሰባውስ ምን ውጤት ተጠብቃላችሁ? አመሰግናለሁ።
እንግዲህ ያው በዚህ የስብሰባ ጥሪ ያው እንዳልኩ በቅርቡ ጉባኤን ያደርጋል። ለዚህ ጉባኤ ደግሞ ያንስ ያንዳንዱ ሰው የሚመለከተኛል የሚል ሰው ወይም ደግሞ ለዚህ ትግል አስተዋጽኦ ሲያደርግ የነበረ ሰው ቀድሞ አውቆ በውጭም ይሁን በዚህ አካባቢ ባለንበት አካባቢ በዚህ ስብሰባ ቢገኝ ነው እንግዲህ ቀድሞ ይሄን የማታወቅ ስራ እንዲሰራ የተደረገው። እንግዲህ ከዚህ ስብሰባ ወይም ከዚህ ጉባኤ ምን አይነት ነገር ሊጠበቅ ይችላል የሚለው አሁን እንግዲህ አንዳንድ ጊዜ ዝም ብሎ ግምታዊ እንዳይሆን ቅድም እንዳልኩ የወቅቱ ፖለቲካ ምን ይጠይቃል የሚለውን ነገር ነው። አሁን የወቅቱ ፖለቲካ የሚጠይቀው ነገር ምን ማለት ነው? ከዚህ የወቅቱ ፖለቲካ ጋር ተያይዞ የኢትዮጵያ ሕዝብ አርበኞች ግንባር ደግሞ ምን ሚና ሊኖረው ይችላል የሚለው እንግዲህ አሁን እንዳልኩ በየጊዜው የያዙ ነገሮች እነዚህን ነገሮች ሰብስበን ወቅቱ የሚጠይቀውን ነገር እና ከወቅቱ ጋር ሊሄድ የሚችል ነገር ሊወስን ይችላል ብዬ ነው እኔ የምገምተው። መልስ አንዳንድ ጊዜ ወቅቱን ያልጠበቀና ቢያንስ ራስን የማያድን ወይም ደግሞ ራስን አሳልፎ የሚሰጥ ሂደት ሳይሆን በትክክል ራስህንም የተነሳህበትንም ነገር ቅድም ያልኩህንም አጠቃላይ የዚህን አካባቢ ወይም ደግሞ በአማራ ክልልም አሁን እየተደረገ ያለውን ሁኔታዎች ለማስቆም ራሱ ይሄ ድርጅት ትልቅ ሚና ይኖረዋል ብዬ ነው ማለት። ይሄ ጉባኤ ትልቅ ኃላፊነት ይኖረዋል እና በአጠቃላይ በአማራ ክልል እንደዚህ ቅባት እንደዚህ ትግያ እንደዚህ እንትን እየተባለ የጦር አውድማ እንድትሆን በገንዘብ ተገዝተው ደግሞ ከዛም ደግሞ የህዝብን ገንዘብ መዝብረው በዚህ አካባቢ የሚደረገውን ትርምስ በዚህ ጉባኤ የሚደረገው ውሳኔ ሁሉንም ነገር ሊያስቆም ይችላል ብዬ አስባለሁ እና አጠቃላይ የወቅት ፖለቲካ የሚጠይቀውን ነገር መልስ ሊሰጥ የሚችል ጉባኤ ይሆናል ብዬ እገምታለሁ።
በጣም አመሰግናለሁ። ለዲያስፖራ አባሎቻችሁም እዚህም በስፋት ብዙ ደጋፊዎች አሏችሁና በውጭ የሚኖሩት እነሱ ይህንን እንዴት ነው ሊከታተሉ የሚችሉት የስብሰባችሁን ወይም መካፈል ቢችሉ? ምናልባት መግለጽ የሚፈልጉት ነገር ካለ ቢገልጹልን። አመሰግናለሁ። ይቀጥሉ።
እንግዲህ እዚህ ያው ለዲያስፖራ ያለሁት አባሎቻችን ያው እንዲመጡ እንግዲህ ያው ጊዜውንም እንትን ብለን እንዲመጡም ከዚህም ሲመጡ ሁኔታዎች ተመቻችተው ከስራቸው ጋርም እንዳይጋጭ ቀድሞ ተነግሯል። እንግዲህ በዛን ወቅት እስካሁን ድረስ የያክል ሰው ይመጣል ባይባልም በአጠቃላይ ግን ቀድመን አስታውቀን ከስራቸውም ጋር ወይም ደግሞ እንግዲህ ቢያስፈራው ሁሉም ሰው ስራ ላይ ስለሚሆን ቀድመው እንትን ይህን ፍቃድ ጠይቀው እንዲመጡ እንግዲህ ግብዣ ተደርጎላቸዋል። አሁን እንዳልኩ ግን በዳታ ይህን ያክል ሰው ይመጣል ተብሎ እስካሁን ድረስ አልተወሰነም። እንደሚመጣ ግን ያው ተነጋግረንበታል፣ ተስማምተንበታል። የሚመጣው ሰው ይመጣል፣ የማይመጣው ደግሞ ካልተመቸው እንግዲህ ያው ውሳኔውን በዚህ በወኪሉ አማካኝነት ውሳኔውን መቀበል ነው ሊሆን የሚችለው እና እንግዲህ እኛ እንዲመጣ አባሎቻችን ቀድመን አስታውቀናል ማለት ነው። ባጭሩ
በጣም አመሰግናለሁ። ኮማንደር ማዕዛው ጌጡ፣ እኔ በጥያቄ ያላካተትኩት እርሶ ምናልባት ይሄ መገነጽ አለበት ወይም ጥሪ አደርጋለሁ የሚሉት ነገር ካለ እንደማጠቃለያ እንውሰደውና አንድ 5 ደቂቃ ባለ ጊዜ ውስጥ ሐሳቦን ወይም ጥሪውን እንዲያስተላልፉ ድሉ ልስጥ።
አጠቃላይ ያው የተነሱት ነገሮች ተነስተዋል። ማንኛውም ሰው ግን እንደው አዳደ ጊዜ ከሌን ስለደገፈ ከሌን ስለወደደ ሳይሆን አጠቃላይ አርበኞች ግንባር እንዴት ተነሳ? ለምን ነው ይሄን ያክል ዋጋ የከፈለው? እንዴት ተዋሃደ? እንዴት ተለያየ? የሚለውን ነገር ይሄ ታሪክ ጉዳይ ነው። ቢያንስ አንዳንድ ጊዜ ሰዎች የታሪክ እንደ ጸሐፊ ነው እንደሚባለው ዝም ብሎ አዛውቶ ማቅረብና አዛውቶ መጻፍ ሳይሆን በትክክል ያለውን ነገር ሁሉም ሰው ነገ ታሪክ ነውና ሁሉ ለታሪክ እንቶ ያንዳንዱ ሰው እንግዲህ እንደ ኢትዮጵያዊ ሁሉም አሁን ለሚደረገው እንቅስቃሴ ሁሉም ሰው ከጎናችን እንዲሰለፍ እንደገና ሌላው ማስተላልፎ መልእክት ይሄ ለውጥ ማንንም ሰው በማመንበት ነገር ሊሄድ ይችላል። በማንኛውም ድርጅት በብሔርም ሊሄድ ይችላል፣ በአንድነትም ሊሄድ ይችላል፣ በሚፈልገው ነገር ሊሄድ ይችላል። ሆኖ ግን ይሄ ለውጥ እንዳይቀረበስ ዝም ብሎ የንትርካው ድማ ሳይሆን እያንዳንዱ ሰው በዲያስፖራ ይሁን በዚህም ሀገር ውስጥ ያለው ኢትዮጵያዊ ለውጡ እንዳይቀለበስ ሁሉም የራሱን አስተዋጽኦ ማድረግ አለበት ብዬ አምናለሁ። እና ይሄ ለውጥ ከተቀለበሰ አጠቃላይ ሀገሪቱ ኢትዮጵያ የምትባል ሀገርም ላትኖር ትችላለች። እና አንዳንድ ዝም ብለን በዳር ቁመን ስናየው ቀላል መስሎ ሊታይ ይችላል። ይሄ ነገር አሁን አብይ አህመድ ወደዚች ሂደት መጥቶ ትግሉም ሌላ መልክ ይዞ በዚህ ባይቀየር ኖሮ አጠቃላይ ሀገሪቱ ወደ የት እንደምትሄድና ወደ የት ትርምስ እንደምትገባ ሁላችንም ትንቢት ነበረን፣ ግምቱ ነበረን። ግን ባልተጠበቀ መንገድ ደግሞ እዚያ ከወያኔ የነበረ ሰው በትክክል ለኢትዮጵያ እንደዚህ አስቦ ይሄ ለውጥ እንዲመጣ ጥረት ተደርጓል። አሁን ደግሞ ይሄ ለውጥ እንዳይቀለበስ ሁላችንም እጅ ለእጅ ተያይዘን በማንኛውም መንገድ ለኔድ እንችላለን። ግን ለውጡ ከተቀለበሰ ሁላችንም ዞን እንደሚወድቅ በማመን ለዚህ ሁላችን እያንዳንዱ ሰው ባለቤትነት አለው ግዴታ አለበትና ለዚህ ለውጥ ሁላችንም እንድንቆም ነው የምለው። እንግዲህ በኔ በኩል በዚህ ይቀርሻለሁ። አመሰግናለሁ።
በጣም አመሰግናለሁ። ሰፊ ማብራሪያ ነው የሰጡን ኮማንደር ማዛው ጌቱ በዛሬው ለት የኢትዮጵያ አንድነት ሬዲዮ ባርበኞች ትግል ዙሪያ ስለሰጡን ማብራሪያ እጅጉን አመሰግናለሁ። በተለይም ግንቦት 7 የሚባል የዲያስፖራ የሆነ ስብስብ በትግሉ ላይ ስላደረገው ሸፍጥና የሰጡን ማብራሪያ በባዶ ሲጮህ ለነበረው ደጋፊ ትምህርት ይሰጣል ብለን እናምናለን። ኮማንደር ማዛው በሌላ ጊዜ በድርጅታችሁ ዙሪያ ሰፋ ያለ ዘገባ ይዘን ለውይይት እስክንገናኝ ድረስ ደህና ሆኑ እያልኩ በዚሁ ሰናበታለሁ። ጤና ይስጥልኝ። ደና ይሁኑ። አመሰግናለሁ።
ያቀታል እንጂ ነገር መስራት በጣም ቀላል ነው። ሰውንስ ማማ ያቀታል እንጂ ነገር መስራት በጣም ቀላል ነው።
አርማጮቻችን ከሲድን ስቶኮልም ከተማ የሚተላለፈው የኢትዮጵያ ነት ራዲዮ ሳምንታዊ ስርጭት ለተናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን ህዳር 23 ቀን 2011 ዓ.ም ምረት ወይንም የዲሰምበር 2 2018 ስርጭታችን አስተናገድናችሁ ንጉስ ታምራት ወርቁ ሞላ እንደም ተኮላ ወርቁ ነበር። እንደና ቆዩልን ይያል በዙን ስራበታችኋለን። ድል ለኢትዮጵያ ህዝብ።
Yeah.